Gambino. B-O-A.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ከአሜሪካ ድምጽ ጋቢና ተጀመረ።
ተማሪዎች ጓደኞች ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ ከነሱ መርዳት። ይሄ ኦነር ለኔ ብቻ ሳይሆን ለመላው ኢትዮጵያ ህዝብ ነው።
ትውልደ ኢትዮጵያዊው ዶክተር ሙላቱ ለማ ናቸው። በሳይንስ ሂሳብና ምህንድስና ዘርፍ ከዘንድሮው የአሜሪካ ፕሬዚዳንታዊ ልቅና ሽልማት አሸናፊዎች መካከል አንዱ ሆነዋል። የምሽት እንግዳችንም ናቸው።
በሩን ስንከፍትላቸው ሶስት ፖሊሶች ገቡና መሳሪያ ደቀኑብኝ። እንድንበረከክና እጄንም ወደ ላይ እንዳረግ ነገሩኝ።
የመጫና ቱለማ መረዳጃና ልማት ህዝባዊ ማህበር ፕሬዝዳንት አቶ ድርቢ ደሙሴ ባለፈው ሳምንት ውስጥ በመኖሪያ ቤታቸው ያሉ በመንግስት ጸጥታ ኃይሎች መደብደባቸውን ገልጸዋል። ሙሉ ዘገባ በምሽቱ ይደመጣል። ሌሎች ዘገባዎችም ተሰናድተዋል። ሀብታሙ ስዩም መሰናዶውን እመራለሁ። ኤልያስ አስማረ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ታስቃኝናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የኮሮና ቫይረስን ለመከላከል ሲባል የታወጀው የአስቸኳይ ጊዜ አዋጅ በሲዳማ ክልል ባለመፈጸሙ ቫይረሱ በክልሉ በከፍተኛ ሁኔታ እየተሰራጨ መሆኑን የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በአዋሳ ኢንዱስትሪ ፓርክም ከ170 በላይ ሰራተኞች በኮሮና ቫይረስ መያዛቸውን የኢንዱስትሪው ዳይሬክተር ዶክተር ማቴ መንገሻ አስታውቋል። ዘገባውን ያደረሰን ዮናታን ዘብዴስ ነው። በኢትዮጵያ ከአንድ ወር በፊት የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ ከተፈጠሩ ግጭቶች በኋላ መንግስት ከ9000 ሰዎች በላይ በቁጥጥር ስር መዋሉን የኢትዮጵያ ሰብአዊ መብት ኮሚሽን ለሮይተርስ አስታወቀ። በመንግስት የሚተዳደረው የሰብአዊ መብት ኮሚሽን በሰኔ ወር በተፈጠረው ግጭት ሳቢያ በአዲስ አበባ ዙሪያና በኦሮሚያ የ178 ሰዎች ህይወትን የቀጠፈና ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጡ በኋላ ከተፈጠሩ ሁከቶች በሙሉ ትልቁ ነው ሲል ለሮይተርስ አስታውቋል። የጠቅላይ ሚኒስትር ቃል አቀባይ በለኔ ስዩም የመንግስት ዋና ሚናና ኃላፊነት ሰላምና መረጋጋት መሆኑን ጠቅሰው ባለፉት ሳምንታት የተወሰዱት እርምጃዎችም ህግን የማስከበር ህገ መንግስታዊ እንቅስቃሴዎች መሆናቸውን አስታውቋል። በአንጻሩ የታሳሪ ወገኖች ደግሞ ያለፈው ስርዓት ተመልሶ መምጣቱን ይናገራሉ። የአክቲቪስትና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ጸሐፊ የአቶ ደጀኔ ጣፋ ነፍሰ ጡር ባለቤታቸው ያለምንም ክስ መታሰራቸውንና በእስር ቤትም ለኮቪድ-19 መጋለጣቸውን ለሮይተርስ አስታውቀዋል። የአቶ ደጀኔ ጣፋን የጤና ሁኔታ በተመለከተ የጤና ሚኒስቴር የህዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ ተጠይቀው መታመማቸው እውነት ቢሆንም አሁን ግን አገግመዋል ሲሉ ምላሽ ሰጥተዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በክልሉ 7126 ሰዎች መታሰራቸውን ገልጸው ምን ያህሉ እንደተከሰሱ እንደማያውቁና ይሁንና የ500 ሰዎች መዝገብ መዘጋጀቱንም አስታውቀዋል። ዘገባው የሮይተርስ ነው። ዩናይትድ ስቴትስ በትላንትናው ዕለት በሀገሪቱ 1500 የሚጠጉ የኮሮና ቫይረስ በሽተኞች መሞታቸውን አስታወቀች። ካለፈው ግንቦት ወር ወዲህ ይህን ያህል ብዛት ያላቸው የቫይረሱ በሽተኞች ሲሞቱ ለመጀመሪያ ጊዜ ነው ተብሏል። በዩናይትድ ስቴትስ ዓለም አቀፍ ወረርሽኝ ከገባበት ጊዜ አንስቶ 166,027 ሰዎች ለህልፈት ተዳርገዋል። ይህም ላለፉት 2 ሳምንታትም በቀን በአማካኝ 1000 ሰዎች እየሞቱ መሆናቸውን ያመለክታል ተብሏል። በአሁኑ ወቅት ዩናይትድ ስቴትስ ውስጥ 5.1 ሚሊዮን የኮሮና ቫይረስ በሽተኞች አሉ። ሀገሪቱ በቫይረሱ ታማሚዎችም ሆነ በሙታን ብዛት ከዓለም ተቀዳሚን ቦታ እንደያዘች ነው። አድማጮች ለሰዓት ያዝንላችሁ አጫጭር ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ከአሜሪካ ድምጽ ይከተላል። አብራችሁን ስለምታመሹ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የ2017 የዩናይትድ ስቴትስ ፕሬዚደንት ቢሮ ከሰሞኑ በሳይንስ ሂሳብና ምህንድስና ዘርፍ የፕሬዚዳንታዊ ልቅና ሽልማት አሸናፊዎችን ይፋ አድርጓል። በዚህ ሽልማት ያሰልጣኝነት ወይንም የበላይ ክትትል ዘርፍ ትውልደ ኢትዮጵያዊው ዶክተር ሙላቱ ለማ ከአሸናፊዎች መካከል አንዱ መሆናቸው ተበስሯል። በጆርጂያ ግዛት የሳቫና ስቴት ዩኒቨርሲቲ የሂሳብ ትምህርት ክፍል መምህር የሆኑት ዶክተር ሙላቱ ሽልማቱ የመላው ኢትዮጵያ ሕዝብም ነው ብለዋል። ከሳቸው ጋር አጭር ቆይታ አድርጌያለሁ። መምህርነት የልጅነት ልማቸው ነበር። ለተማሪዎች አብልጦ ማሰብ ዛሬም ድረስ የተከተላቸው ልማድ።
ተማሪዎች ጓደኞቼ ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ፣ ከነሱ መርዳት።
ዶክተር ሙላቱ ለማ ይህ በጎ ስሜታቸው ከሂሳብ ትምህርት እውቀታቸው ጋር ተዳምሮ ያፈራው ፍሬ በዩናይትድ ስቴትስ እጅግ ክብር ከሚሰጣቸው የትምህርት ዘርፍ ሽልማቶች መካከል ያንደኛው አሸናፊ እንዲሆኑ አድርጓቸዋል። የአሜሪካ ፕሬዚዳንታዊ የልቅና ሽልማትን በሳይንስ ሂሳብና ኢንጂነሪንግ ዘርፍ አሰልጣኝነት ነው ዘርፍ ካገኙ 12 ሊቃውንት መካከል አንዱ መሆናቸው ይፋ ተደርጓል። ዶክተር ሙላቱ ለዚህ ክብር መብቃታቸው የሂሳብ ትምህርትን በተመለከተ ያለውን አመለካከት ለማቃናት የሚበጅ የመላ ኢትዮጵያን ኩራትም አድርገው ቆጥረውታል።
በእኔ ግምት ማንም ሰው ማቴማቲክስን መማር ይችላል፣ ግን አቀራረቡ በጣም ኢምፖርታንት ነው። እንደ አቀራረቡ ነው። ብዙ ሰዎች አሁን ብዙ ተማሪዎች ማቴማቲክስን ይፈራሉ። እነግራቸዋለሁ፣ ምንም የሚያስፈራ ነገር የለም። ከእናንተ ጋር እፈራለሁ። ጥያቄ ካላችሁ የፈለጉትን ጥያቄ ጠይቁኝ። ይሄ ኦነር ለእኔ ብቻ ሳይሆን ለመላው ኢትዮጵያ ሕዝብ ነው።
መምህርነት ዶክተር ሙላቱ የበዛውን የህይወታቸውን ምዕራፍ ያሳለፉበት ዘርፍ ነው። ምርምርና ጥናት የሱስ ያክል የደጋገሟቸው ስጦታዎቻቸው መሆናቸውንም ይናገራሉ።
ኢትዮጵያ ከአዲስ አበባ ዩኒቨርሲቲ እንደተመረቁ አዋሳ እርሻ ኮሌጅ ነው ያስተማርኩት። አዋሳ እርሻ ኮሌጅ ለአምስት ዓመት እንዲሁም አዲስ አበባ ዩኒቨርሲቲ ለሁለት ዓመት አስተምሬያለሁ። ከዛ በኋላ ስኮላርሺፕ አግኝቼ እዚህ ኬንት ስቴት ኦሃዮ መጣሁ። 1988 ፈረንጆች መጣሁ። በ1994 ፒኤችዲን ካገኘሁ በኋላ እዚህ ሳቫና ስቴት መጣሁ። እዚህ ከመጣሁ በኋላ ትልቁ ዓላማዬ ተማሪዎቹን መቀየር ነው እና ተማሪዎችና ማቴማቲክስ ጓደኛ መሆን አለባቸው። ማቴማቲክስ ከባድ አይደለም። ማቴማቲክስን የሚያከብደው አቀራረቡ ነው። 5 ዓመት ነው ስራ። ብዙ ነገር ሰርቻለሁ። ብዙ ወረቀቶች ፐብሊሽ አድርጌያለሁ። በአሁኑ ጊዜ ወደ 101 ፐብሊኬሽን አለኝ። ከነዚህ ውስጥ 32 ከተማሪዎች ጋር ነው።
የሳይንሱን ዘርፍ የተቀላቀሉ ኢትዮጵያንና ትውልድ ኢትዮጵያውያን መበርታት እንደሚያስፈልጋቸው የሚናገሩት የሳቫና ስቴት ዩኒቨርሲቲው መምህር ዶክተር ሙላቱ ተደጋጋሚ ምርምሮች ለከፍተኛ ደረጃ እንደሚያደርሷቸውም ይመክራሉ።
ዋናው ኮሚትመንት ነው። ተለይ በሳይንስ የሚናገረው በማንኛውም ሳይንስ ፊል ፕሮፌሽኑን ለማስፋፋት በእኔ ግምት ማስተማር ብቻ በቂ አይደለም። ምርምር መስራት አለባቸው። ምርምር መስራት ደግሞ ከተጀመረ ራሱ በቃ ሱስ ነው። እንዳልኩ 101 ፓብሊኬሽን አለኝ። ስቲል መስራት እፈልጋለሁ። ብዙ ሰው ይበቃሃል ይሉኛል፣ ግን እኔ እንደ ሱስ ሆኖብኛል። ፈረንጅ 2011 ዘሙላቱ ነምበር በእኔ ስም የሚጠራ ነምበር ዲስከቨር አድርጌያለሁ። ያ አሁን በዓለም ደረጃ የታወቀ ነው። የእኔ ተማሪዎች ሁልጊዜ እሱን እሰጣቸዋለሁ፣ አስረዳቸዋለሁ። ምን ይላሉ? ዶክተር ልማ አልክሬን ማይ ኦን ነምበር ላክ ይውላሉ። እኔም የራሴን ቁጥር እንዳንተ እፈጥራለሁ ይላሉ። ይህ ምርምር ስራ ከማትማቲክ ብቻ አይደለም። እኔ ከባዮሎጂም ከሁሉም ጋር አብሬ እሰራለሁ። አሁን አንዷ ቅርቡ አፕሊኬሽን ማትማቲክስ ኢን ባዮሎጂ አንድ ሪሰርቸር ጋር አሁን ፐብሊሽ ነው። ከታም ሁሉም ሳይንስ ፊልዶች ጋር ተማሪ እየወሰድኩ እነሱን ማነውላለሁ፣ አብሬ እሰራለሁ እና ያ አይጠለቸኝም ብለኝ እንጆይ ነው ማለት። በጣም ደስ ነው የሚለኝ እነሱ ጋር መስራት።
እርስዎን በመሰሉ ምሁራንና እውቀት በተጠሙ ወጣት ኢትዮጵያን መካከል የእውቀት ሽግግር እንዲኖር ምን አስበዋል ስንል የጠየቅናቸው ዶክተር ሙላቱ
ከተቻለ እረፍት በሆንበት ጊዜ መንገድ ካለኝ ኢትዮጵያ ሄጄ ኮንትሪቢዩት ማድረግ ደስ ይለኛል። እዛ እዚህ በማልሰራበት ጊዜ ሄጄ ኮንትሪቢዩት ማድረግ ደስ ይለኛል። ማግኘቱ በጣም ከባድ ነው። እዚህ ያሉትን አንዳንድ ጥቂቶች ናቸው በጣም ኮንታክት አለኝ። ሞር ኢንትረስቴ ኢትዮጵያ ላሉት ነው። ብዙ ፖቴንሻል አላቸው ኢትዮጵያንስ አሉ፣ ግን ጋይዳንስ የላቸው።
ዶክተር ሙላቱ ለማ ባለትዳርና የልጆች አባት ናቸው። ትልቁ ዜና የፈጠረው ደስታ በእጅጉ የላቀ መሆኑን የነገሩን ባለቤታቸው ወይዘሮ አስቴር ደበበ ለልጆቻቸው ተምሳሌት የሆኑት የባለቤታቸው በጎ ድርጊት በደስታ መመለሱ የተወውን ስሜት እንዲያጋራሉ።
በጣም የተለየ ሰው ነው። እንደው በጣም እኔ ከሚገባው ባሌ ነው ያዘው። በጣም ጥሩ ሰው ነው። አንዳንዴ ለሰው ሲቸገር እንዲህ አንተ ለሰው ነው እንዴ የምትኖረው? እነሱ ራሳቸው ይኖራሉ። ለእነሱ አንተ ተጨንቅ ነው። ምን ለተማሪ ይጨነቃል? አካባቢ ላለ ሰው አስተማሪ፣ ኢትዮጵያኖች አስተማሪዎች ካሉ ለእነሱ ይጨነቃል። አንድ ነገር ካለ አካባቢ ካለ ለቤተሰብ ይጨነቃል። አንተ እንደው እንዴት ትችለዋለህ ነው የምለው። እና እንደዚህ አይነት ሰው ነው። በጣም የዋህ፣ በጣም ደግ። እኔ ነኝ ኃይለኛ መቼስ ራሴ የምናገር እና እና ልጆቹንም በኔ ኃይል ነው ያስኩት። ለቱ ሴቶች እዚህ አጠገባችን ያሉ አንዷም በፕሬዝዳንት አዋርድ ተሸልማ ጨረሰች እዚህ ጆርጂያ ሳውዘርን ዩኒቨርሲቲ። እነሱን ሀብለር ገና ትምህርት ቤት ሳይገቡ ነው መማር ያስተማር ነው ቤት ውስጥ በሌሎቹ በተለይዎቹ ልጆች ስለተማርን ቁጭ ብለው በተለይ ማቴማቲክስ በየቀኑ እንደውም አንድ ቦታ ውሰጅን ሲሉ 10 ፕሮብሌም ሰርተው ነው የሚሄዱት የትም ቦታ ሲሄዱ።
ጥልቅ ማሰብና ማስተላሰል በሚጠይቀው የሂሳብ ዘርፍ ባለቤታቸው ይሳካላቸው ዘንድ የበኩላቸውን ያደርጉ እንደነበር የነገሩን ወይዘሮ አስቴር በተሰባዊ ፍቅር የሙያ ስኬትንም እንደሚፈጥር ያምናሉ።
ሁሉ ነገር ነው መደገፈው። አንድ ጊዜም ያው እንደምታየው ፕሩፉ አልመጣም ሲለው ለሊት ይነሳል እና ምን ሆነሃል ስለው በቃ ይሄ ነገር አልመጣም አለ። እንዴ ኧረ ይመጣል ዝም በልና ተኛላል። በዛን ጊዜ ደግሞ ቆይ እኔ ጸልይልሃለሁ እንትን እንጂ በዚህ ያደርጋለሁ ላለሁ በብዙ ነገር ነው የምረዳው። በእውነት ዋናው የቤት ፍቅር እና ሰላም ካለ እሱ የሚሰራው ነገር ይላል። እኔ ልጆቹን ይዛለሁ፣ ልጆቹን ሁሉ ነገር አደርጋለሁ፣ የቤቱን ነገር በሙሉ እነግራለሁ። አንተ ራስህን ቻል ነው የምለው እኔ በቃ።
ዶክተር ሙላቱ ለማ በጀመሩት የምርምር ዘርፍ እንደሚቀጥሉ ነግረውናል። ለአሁኑ አበርክቶታቸው የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የፈረሙበት የክብር የምስክር ወረቀት እንዲሁም ከብሔራዊ የሳይንስ ፋውንዴሽን የገንዘብ ጉርሻ ያገኛሉ። ለአሜሪካ ድምፅ ሀብታሙ ስዩም። ጋቢና ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ እናመሰግናለን። በትናንትናው ምሽት የመብቶችና የዲሞክራሲ እድገት ማዕከል ዳይሬክተር የሆኑት አቶ በፍቃዱ ኃይሉ በኢትዮጵያ በተለያዩ የሀገሪቱ ክፍሎች ያሉ የወጣት ቡድኖች የፖለቲካዊ ተሳትፎን ተመሳሳይነትና ልዩነት አጋርተውን ነበር። አቶ በፍቃዱ ቄሮ፣ ፋኖ፣ ዘርማ፣ እጀቶና ፈንቅልን የመሳሰሉ ቡድኖች በጋራ አንድ የሚያደርጓቸው ነገሮች የድሜ ክልላቸው ከ14 እስከ 25 ያለው ወጣቶች መሆናቸው፣ የአዲሱ የትምህርት ስርዓት ውጤት በመሆናቸው ከ10ኛ ክፍል በ16 ዓመታቸው ትምህርታቸውን መጨረሳቸው፣ ስራ አጥ መሆናቸው፣ ያልተደራጁና ኢመደበኛ በመሆናቸው በየክልሎቻቸው ባሉ የፖለቲካ ልሂቃን ጫና ውስጥ መውደቃቸው መሆኑን አንስተው ነበር። በአንጻሩ ልዩነታቸው እንደየክልሎቹ መሰረታዊ ጥያቄ የሚወሰን መሆኑንም አንስተዋል። በዛሬው ክፍል ደግሞ ወጣቶቹ ወደ ጥፋት የሚያመሩባቸውን ምክንያቶችና ዘላቂ ለውጥ ለማምጣት ስላሉ የመፍትሄ ሐሳቦች ከኤደን ገረሞ ጋር ተወያይቷል።
በኢትዮጵያ ከ1960ዎቹ ጀምሮ የተማሪዎችና የወጣቶች ፖለቲካዊ ተሳትፎ በየጊዜው በሀገሪቱ ላይ ተጽዕኖችን ሲያሳርፍ ቆይቷል። ካለፉት 5 ዓመታት ወዲህም ወጣቶች በየክልሎቻቸው የሚያደርጓቸው ፖለቲካዊ ተሳትፎዎች ጨምሯል። የወጣቶቹ ትግል ከ3 ዓመታት በፊት በኢህአዴግ ውስጥ የመጣውን አስተዳደራዊና መዋቅራዊ ለውጥ ጨምሮ የሲዳማን ክልል እስከ መሆን ድረስ ላሉት ሀገራዊ ለውጦች አብይ ሚና እንዳለውም ይነገራል። ይሁንና በተለያዩ ክልሎች ወጣቶች የሀገርን ሀብትና ንብረት በማውደም መንገድ በመዝጋት ወደ ሌላ ክልል የሚጓጓዙ ንብረትና እህልን በማገድ እንዲሁም ሌላኛው ብሔር ላይ ያነጣጠረ ጥቃትን በማድረስ ይከሰሳሉ። አቶ በፍቃዱ ኃይሉ ይሄ ሁሉ ሊሆን የቻለው ወጣቶቹ በህጋዊ መንገድ ሳይደራጁ በስሜት ብቻ እየተነዱ እንዲወጡ በሚያደርጓቸው የፖለቲካ ልሂቃን ሳቢያ ነው ይላሉ።
የሲቪል ተቃውሞ ወይም ስልጡን ተቃውሞ በአንድ ኢትዮጵያ ውስጥ የለም። ሲቪል ድርጅቶች ቢሆኑ ተቋማት ቢሆኑ ኖሮ ለምሳሌ የኃላፊነት ስሜት ስለሚሰማቸው እንደዚህ አይነት እርምጃ አይወስድም ነበር። አሁን ግን ማን ምን አደረገ፣ እንዴት አደረገ፣ ለምን አደረገ የሚለው ምንም ተጠያቂነት የለም፣ ማቀድ የለም፣ መፈጸም የለም። ዝም ብሎ ጨርሶ ብቻ እንዲሁ ሁሉ ሆኑ ጥፋት ያጠፉ በኋላ መመለስ ወይም ተቃውሞ ካሰሙ በኋላ መመለስ ነው። ለዚህ ነው ተቋማዊ ቅርጽ አለመኖሩ ለዚህ ሁሉ ከጊዜ ወደ ጊዜ እየተባባሰ ለመጣን ለውጥ እየዳረገ ያለው ማለት ነው። እና የፖለቲካ ሊቃኑ ጥሪዎችን የሚያስተላልፉበት መንገድ ለዚህ አስተዋጽኦ ያበረክታል። በብዛት የሚያስተልቋቸው እና አደባባይ የሚያወጣቸው በቀጥታ ታስቦበት በታቀደ የተቃውሞ እንቅስቃሴ ሳይሆን በስሜት የተፈነቀለ ወይም በቁጣ የተቀሰቀሰ ተቃውሞ ነው። ስለዚህ ቁጣና ተቃውሞ ሲቀላቀሉ ነውጥ መከሰቱ ብዙ የሚያስገርም ነገር አለ።
በየክልሉ ያሉ ከ16 እስከ 24 አመት የእድሜ ክልል ውስጥ ያሉና ሰፊ ፖለቲካዊ ተሳትፎ የሚያደርጉት እነዚህ ወጣት ቡድኖች የመደራጀት ተነሳሽነት ቢኖራቸው እንኳን ከእድሜያቸው አንፃር በሲቪል ማህበር ለመደራጀት የሚያስፈልገው ዕውቀት እንደሌላቸው የሚያነሱት አቶ በፍቃዱ ለዚህ ደግሞ ኃላፊነቱን የሚወስዱት መንግስትና መጠቀሚያ የሚያደርጓቸው የፖለቲካ ልሂቃኑ እንደሆኑ ይጠቁማሉ።
እነዚህ ኢመደበኛ የሆኑ የወጣት ቡድኖች በኢመደበኛነት ተደራጅተው ጊዜ እየተቃወሙ እንዲኖር ማድረግ ራሱ በጣም አደገኛ ነው። አንደኛ ለነሱ፣ ሁለተኛ ለሀገር ቢሆን ማለት ነው። አሁን እንደምናያቸው ስርዓት አልበኝነቶች እየዳረገ ያለው ይሄ ኢመደበኛ ነው እንዲቀሩ መፈረጉ ማለት ነው። አንድም የፖለቲከኞችን ጥያቄ አንግቦ አደባባይ እንዲወጡና መስዋዕትነት እንዲከፈሉ ይደረጋል። ነገር ግን ትንሽ የለውጥ ስስት ነው። ከላይ ሊቃኑ እየተደራደሩ ለእነሱ ግን ትሩፋት የለውም ማለት ነው። ከዛ የፖለቲካ ሊቃኑ መልሰው በተቋረ ቁጥር የመጣው ለውጥ ባላረካቸው ቁጥር መልሰው ሞቢላይዝ ያደረጓቸው ጥቅሙ ይቀጥላሉ። ስለዚህ በጣም ለሀገር የሚጎዳል፣ ለነሱ ቢሆን ይጎዳል ማለት ነው። መደራጀታቸው አስተማር ግን ለመደራጀት የተወሰነ ተነሳሽነት ብቻ ሳይሆን እውቀት የሚያስፈልጋል። እንዴት ነው የሚደራጁት? ከዛ በኋላ አላማ መቅረጽ ምናምን እና ለዚህ ብቃቱ የላቸውም፣ የሚያግዛቸው የለም። መዋቅራዊ ድጋፍ የተደረገላቸው መንግስት ይሁን ከእንደገና ሌሎቹ እንዲሁ ለተለያዩ የፖለቲካ አላማ ያሰለፏቸው ሊቃል የሚደራጁበት መንገድ አላመቻቹላቸው፣ መንገድ አጠረጉላቸው፣ ትምህርት አልሰጧቸው፣ ድጋፍ አላደረጉላቸው እንጂ በአሁኑ ሰዓት ቄሮ የተባለ የተመዘገበ የሲቪል ማህበር መኖር ነበር። ለዲሞክራሲ ይሁን ለነፃነት ይሁን ለሌላ አላማ ከታገለ እና የጠቅምነት አላማ ዲሞክራሲያዊ ከሆነ ያለ በአንድ ጀንበር አይገኝም የሆነ የስርዓት ለውጥ ወይም የሰዎች ለውጥ ስላለ ስለዚህ ያንን ከግብ ለማድረስ በተደራጀ መልኩ የሚሰሩበት የተጠናከረ መዋቅር ተቋማዊ አሰራር ይኖር ዘንድ ያንን በማህበር ማስመዝገብ በጣም ያስፈልግ ነበር። በተመሳሳይ ሌሎችም ክልሎች፣ ሌሎችም ዞኖች ውስጥ እንደዚህ አይነት ነገር ማድረግ ያስፈልግ ነበረ እና ግን ያንን ማድረግ አልተቻለም እና ወጣቶች ብቻቸውን ደግሞ ይህንን ማድረጋቸው ተቋም ከሆኑ መንግስትን ተጠያቂ የማድረግ አይላቸው ከፍተኛ ይሆናል። መዋቅራዊ ይዞታቸው ይጠናከራልና ለመንግስት ቢሆን ፈታኝ ነው ያሉ። ስለዚህ መንግስትም ሊያቀልግ ይችላል። ይመደበኛ ቡድን ከሆኑ በህገወጥነት ለማሰር ለመክሰስ
የወጣት ቡድኖቹ ጥያቄያቸው ተሰሚነት እንዲኖረውና ሁሌም የጥፋት ኃይልና የፖለቲካ ልሂቃን መጠቀሚያ ላለመሆን መደራጀታቸው አስፈላጊ ነው የሚሉት አቶ በፍቃዱ ወጣቶቹ በሲቪል ማህበራት ቢደራጁ የሚያገኙቸውን ጠቀሜታዎች እንዲህ ያነሳሉ።
ወጣቶቹ እንግዲህ በሲቪል ማህበራትን ቢመሰረቱ የሚጠቀሙት አንደኛ ተቋማዊ በሆነ መንገድ ስራቸውን መስራት ይችላሉ። መንግስትም ይሁን ሌላ አካል እንዲሁም እንዳሰኘው ሊያዋቅባቸው አይችልም። ምክንያቱም በህግ የሚታወቁ አደረጃጀታቸው ግልጽ ከሆነ ስራቸውን በግልጽ የሚሰሩ እና በተደራጀ ሁኔታ ክላውሰው ግብ ሊያደርጉ ግብ ሊያደርሱ የሚችሉበት ሁኔታ ስላለ ማለት ነው። በሌላ በኩል ተቃዋሚዎችም ቢሆኑ አላማ ብለው ያነገቡት ነገር ወይም ደግሞ ከመንግስት ከገዥ ፓርቲ ለይቶናል የሚሉት እና ተቃዋሚ ያደረጋቸው አላማ ምናልባት በእነዚህ በሲቪል ማህበራቱ ሊከለከል ይችላል። ስለዚህ ተመጋጋቢ ነው የሚሆነው ማለት ነው። የሲቪል ማህበራት ለምሳሌ የፖለቲካ ተቃዋሚ ፓርቲዎች አመራሮች ሲታሰሩ የሲቪል ማህበራት ናቸው የፍርድ ሂደቱን የሚከታተሉ፣ የሰብአዊ መብት ጥሰት ደርሶባቸው ከሆነ የሚያጋልጡ ወዘተ። የምርጫዎች ሲካሄዱ ምርጫዎቹ ለማንም ያላደሉ ፍትሃዊ መሆናቸው የሚታዘቡት እነዚህ ሲቪል ማህበራት ናቸው እና በርካታ ሲቪል ማህበራት መኖራቸው እነዚህም የወጣቶች ቡድኖች በተለይም ደግሞ የክልሎችን የዞኖችን መብቶች ያስጠብቃሉ፣ ይታመኑላቸዋል ተብሎ የሚታመኑ ከሆነ ሲቪል ማህበራት መመስረታቸው
አቶ በፍቃዱ ኃይሉ ሲያጠቃልሉም የወጣት ቡድኖቹ ከስሜታዊነት በመውጣትና በማህበር በመደራጀት የሚያቀርቧቸው ጥያቄዎች በፖለቲካ ስነ ምህዳሩ ላይ ዘላቂ ለውጥ ለማምጣት የሚያግዝ መሆኑን በመጥቀስ በተለያዩ ክልሎች ያሉና ፖለቲካዊ ንቃት ያላቸው ወጣቶች ቆም ብለው ሊያስቡበት እንደሚገባም ጠቁመዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
የመጫና ቱለማ መረዳጃና ልማት ማህበር ፕሬዚደንት አቶ ድርቢ ደሙሴ ባለፈው ሳምንት ውስጥ በመኖሪያ ቤታቸው ያሉ በመንግስት ጸጥታ ኃይሎች መደብደባቸውን ገልጸዋል። የኦሮሚያ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ በበኩሉ ስለ ጉዳዩ አጣርቶ ማብራሪያ እንደሚሰጥ አስታውቋል። ናኮር መልካ ተጨማሪውን ይዟል።
የመጫና ቱለማ መረዳጃና ልማት ህዝባዊ ማህበር ፕሬዚዳንት የሆኑት አቶ ድርቢ ደሙሴ ባለፈው ሳምንት ሐሙስ ሌሊት በመንግስት ጸጥታ ኃይሎች መደብደባቸውን ተናግረዋል። ሐምሌ 30 2012 ዓ.ም ምረት በቡራዩ ከተማ በሚገኘው መኖሪያ ቤታቸው ከሌሊቱ 3 ሰዓት ገደማ የመንግስት ጸጥታ ኃይሎች የግቢያቸውን መግቢያ በር እንዳንኳኩ ይናገራሉ። በተለያዩ ጊዜያት በሌሊት ለማንም ቢሆን በራቹን አትክፈቱ ብሎ መንግስት መልእክት ሲያስተላልፍ የነበረ በመሆኑ ግቢ ውስጥ አድፍጬ ስሰማቸው ነበር ብለዋል። አቶ ድርቢ የግቢውን በር በተደጋጋሚ በመምታታቸው ሊገነጥሉት ነበር ያሉት አቶ ድርቢ የማንከፍትላቸው ከሆነ ቦምብ እንደሚወረውሩብን ሲዝቱ በሩን ከፈትንላቸው ብለዋል። ከዛም ደረሰብኝ ያሉትን እንዲህ ገልጸዋል። በሩን ስንከፍትላቸው 3 ፖሊሶች ገቡና መሳሪያ ደቀኑብኝ። እንድንበረከክና እጄንም ወደ ላይ እንዳረግ ነገሩኝ። ተንበርክኬ ባለውበት ፈተሹኝ። ቤቴ ውስጥ የሚኖረውን ልጅም ፈተሹት። አራስ ቤት ከተኛች ሴት ውጪ ሁሉንም አውጥተው አንድ ባንድ ፈተሻቸው። ከዛም ከግቢዬ እንደወጣ ሲነግሩኝ የቤቴ ውሃ ልክ ትንሽ ቁልቁለት ያለው በመሆኑ አንደኛው ፖሊስ ወደ ታች ገፈተረኝ። በድርስር በቀኝና ግራ የቆሙት ፖሊሶች ደግሞ በጠረባ እግሬን አሉኝ። ከዛም መሬት ሳልደርስ ጀርባዬ ላይ በያዙት ዱላ መቱኝ። ድንጋይ ላይ ወድቄ ራሴንም ሳትኩኝ። ከጥቂት ጊዜ በኋላ ራሴን አውቄ ስነሳ ደግሞ አንዱ ጎኔን መታኝ። በኋላ ላይ እንደምንም ብዬ ከቤቴ ወደ ታች ወደሚገኘው የኮብልስቶን መንገድ ላይ እየዳየው ቀስ ብዬ ተነሳው። ሁሉንም ቤተሰቦቼ ከግቢው አውጥተው መንገድ ላይ ያቆሙን። ከሌሊቱ 6 ሰዓት ገደማ ተመልሰው ወደ ቤት ካስገቡን በኋላ ዱቄት እንኳን ሳይቀር አንድ ባንድ ቤቱን ፈተሹ። በኢህአዴግ ጊዜ 5 ጊዜ ታስሬያለሁ። ማንም አልነካኝም። እድሜ ወደ 70 ሲቃረብ ግን ፖሊሶቹ በጠረባ መምታትን ተለማመዱብኝ። አሁን ቀበቶ የማስረበት አካባቢ በጣም እያመመኝ ይገኛል። ለመነሳትና ለመቀመጥ ያስቸግረኛል ብለዋል። በአቶ ድርቢ ላይ የደረሰውን ጉዳት በተመለከተ ተጨማሪ መረጃ ለማግኘት ሐኪማቸውን በስልክ ለማነጋገር ያደረግነው ጥረት አልተሳካም። እንዲሁ ምርመራ ያካሄዱበት የግል ምርመራ ማዕከል ደግሞ የታካሚውን ምርመራ ውጤት በተመለከተ ምንም አይነት መረጃ እንደማይሰጥ አንድ የማዕከሉ መረጃ ክፍል ሰራተኛ በስልክ ገልጸዋል። የጸጥታ አስከባሪዎቹ በግቢ ውስጥ ያለ ሽፍታ አለ፣ መሳሪያም ሊተኩስብን ሲያቀባብልብን ሰምተናል ብለው ቤቴን ፈትሸው ምንም ነገር አላገኙም ሲሉም አክለዋል። የማህበሩ ፕሬዝዳንት ከጸጥታ አስከባሪዎቹ መካከል ባለቤቴን የመታትን ነበር በማለት ቤቴ ውስጥ ይኖር የነበረ ከዩኒቨርሲቲ ተመርቆ ስራ ፍለጋ ላይ የሚገኝ ሀጫሉ በቀለ የሚባል ወጣትን ደግሞ ይዘው ሄዱ ብለዋል አቶ ድርቢ። በአሁኑ ጊዜም በቡራዩ 3ኛ ፖሊስ ጣቢያ ታስሮ እንደሚገኝ ገልጸዋል።
ሀጫሉ በቀለ ገመቹ ይሰማ አረማያ ብያጅ
ሀጫሉ በቀለ ገመቹ ይባላል። ከሀሮማ ዩኒቨርሲቲ ተመርቆ ስራ በማፈላለግ ላይ ይገኛል። አሁን ደግሞ እኔ ጋር ነው የሚኖረው። በአሁኑ ጊዜም በቡራዩ ከተማ በሚገኘው 3ኛ ፖሊስ ጣቢያ ውስጥ ይገኛል። እስካሁን ፍርድ ቤት አልቀረበም። ወይ ይልቀቁት ወይም ደግሞ ፍርድ ቤት ያቅርቡት። እኛስ ብንሆን እስከ መቼ ስንቅ እናቀብላለን ብለዋል። የጸጥታ አስከባሪዎቹ የእሳቸውንም የእጅ ስልክ ባለፈው ሳምንት ሐሙስ ምሽት ይዘው ሄደው ለ5 ቀናት ካቆዩ በኋላ ከትናንት በስቲያ እንደመለሱላቸው ገልጸዋል። አቶ ድርቢ የጸጥታ ኃይሎቹ ቤቴን ለምን እንደፈተሹ እኔንም የደበደቡበትን ምክንያት በቤቴ የሚኖረውን ወጣት ለምን እንዳሰሩ ጭምር አላውቅም፣ የነገረኝም አካል የለም ብለዋል። አቶ ድርቢ ጥቃቱ ተፈጸመብኝ ባሉት ምሽት ለቡራዩ ከተማ 3ኛ ፖሊስ ጣቢያ ባልደረባ ደውለው እንደነበር ጠቅሰው ከአቅማችን በላይ ነው፣ በቤቱ የሚገኙት የፌዴራል ፖሊሶች ናቸው፣ ከነሱ ጋር ተግባቡ እንደተባሉ ገልጸው ነበር። የማህበሩ ፕሬዝዳንት አቶ ድርቢ ደሙሴ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አገሪቱን በሚመራበት ጊዜ ለ5 ጊዜ የታሰሩ መሆናቸውን ገልጸው መጻሕፍታቸውና የተለያዩ የማህበሩ ማስረጃዎች ተወስደው እንደነበርም አስታውሰዋል። የማበሩ ጽፈት ቤት በ2004 ዓመተ ምህረት በመንግስት ጸጥታ ኃይሎች ተዘግቶ የነበረ ሲሆን ከባለፈው አመት ጥር 2011 ዓመተ ምህረት ጀምሮ በድጋሚ በመከፈት በኦሮሞ ልማትና አንድነት ላይ ሲሰራ እንደነበረም ጨምረው ገልጸዋል። አቶ ድሬቢ የቡራዩ 3ኛ ፖሊስ ጣቢያ ኃላፊ ናቸው የተባሉት ኢንስፔክተር ኃይሉ ጋር በተደጋጋሚ ብንደውልም ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። የፌደራል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ አቶ ጄላን አብዲ ስለ ጉዳዩ የደረሰን መረጃ የለም ሲሉ በስልክ ምላሽ ሰጥተዋል። የኦሮሚያ ክልል መንግስት ኮሙኒኬሽንስ ጉዳዮች ምክትል ኃላፊ አቶ ዳውድ ሞሜ ስለ ጉዳዩ አጣርተን ማብራሪያ እንሰጣለን፣ ለጊዜው ግን አላጣራንም ብለዋል። የቡራዩ ከተማ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ደሳለኝ ስዩም ጋር ደውለን ስብሰባ ላይ መሆናቸውን ገልጸው ከ40 ደቂቃዎች በኋላ ደውሉልኝ ብለው ነበር። መልሰን ብንደውልም ስልካቸው የተያዘ በመሆኑ ልናገኛቸው አልቻልንም። አቶ ደሳለኝ ስዩም ትናንት ከቢቢሲ አፋን ሮሞ ጋር ባደረጉት ቃለ መጠይቅ ስለ ጉዳዩ አላውቅም በማለት የከተማው የጸጥታው ሁኔታ መረጃ በየዕለቱ የሚደርሳቸው መሆኑን ጠቅሰው ከአቶ ድሪቢ መደብደብ ጋር ተያይዞ የደረሳቸው መረጃ እንደሌለም አስታውቀዋል። ይህ ሊሆን የሚችል አይደለም፣ የደረሰንም ማመልከቻ የለም ያሉት ኃላፊው መረጃው እውነት ከሆነም እናጣራለን ብለዋል። ይህንን ጉዳይ በተመለከተ ከመንግስት ስራ ኃላፊዎች ማብራሪያ የምናገኝ ከሆነ ይዘን ለመመለስ እንሞክራለን። ለአሜሪካ ድምፅ ናኮር መልካ ካምቦ።
ምንም ህፃን ብሆን ምስጢሩ ባይገባኝ አባቴን ባውቶ አልቅሶ መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለሳ አይነ ላስተማረ ሰው ግን ከኑ ጨለማ። ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለሳ አይነ ላስተማረ ሰው ግን ከኑ ጨለማ። እያለች መጥሪ እየተማረረ ውሻዬን አቅፌ ይጫወት ነበረ። ቢመክረኝ አልሰማው በፍጭቱ ባሰ፣ ትቶኝ ገባ ከቤት እያለቃቀሰ። ዋ እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ
አብረን ስላመሸን ደስ ብሎናል። ትዝታ በላቸው የመሰናዶ አርታኢ፣ ኤልያስ አስማረ አቀናባሪ፣ ኤደን ገረመው በዜና፣ ሀብታሙ ስዩም ደግሞ መሰናዶውን በመምራት እስካሁን ድረስ አብሬያችሁ ቆይቻለሁ። ሰናይ ምሽት ይሁንልን።